ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የካቲት 15 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። ይህ አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህን የጾም ወቅት ምክንያት በማድረግ ለዛሬ የመረጥንላችሁን ጥቅስ እናሰማችኋለን። መናገርን የምንማረው ከመናገር፣ ማጥናትን የምንማረው ከማጥናት፣ መሮጥን የምንማረው ከመሮጥ፣ ሥራን የምንማረው ከመሥራት፣ ፍቅርን የምንማረው ከማፍቀር፣ ከዚህ በቀር እነዚህን ነገሮች በሌላ መንገድም መማር ይቻላል የምንል ከሆነ ራሳችንን እናታልላለን። ቅዱስ ፍራንሲስ ደ ሳልስ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንችስኮስ የቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋራ በመሆን እንዳስፈላጊነቱ ሱባኤ እንደሚያደርጉ ይታወቃል። በዚህም መሠረት ካለፈው እሁድ ምሽት ማለትም ከየካቲት 11 ቀን 2010 ዓመተ ምህረት ጀምሮ እስከ የካቲት 16 ቀን 2010 ዓመተ ምህረት ድረስ የሚቆይ ሱባኤ ለማድረግ በሮም ከተማ አቅራቢያ አራቺያ በሚባል ስፍራ በሚገኘው ሱባኤ መስጫ ማዕከል በመገኘት ሱባኤ እያደረጉ እንደሆነ ቀደም ሲል መግለጻችን ይታወሳል። የዚህ ሱባኤ መሪ የሆኑት በፖርቹጋል ዋና ከተማ በሊዝቦን የሚገኘው የካቶሊክ ዩኒቨርሲቲ ምክትል ዳይሬክተር የሆኑ በነገረ መለኮት አስተምህሮ ጠበብት የሆኑ ገጣሚ እና ደራሲ አባ ጆዜ ቶሌንቲኖ በሚባሉ ካህን እንደሆነ ለመረዳት የተቻለ ሲሆን ያደረጉትን ስተንትኖ እንደሚከተለው እናቀርብላቸዋለን። በዲሞክራቲክ ሪፑብሊክ ኮንጎ እና በደቡብ ሱዳን ሰላምን ለማውረድ ጸሎት እንዲደረግ ጥሪ መቅረቡን መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋር በጋራ በመሆን በየወቅቱ እንደ አስፈላጊነቱ ሱባኤ እንደሚያደርጉ ይታወቃል። የዚህ ሱባኤ መሪ የሆኑት በፖርቹጋል ዋና ከተማ በሊዝቦን የሚገኘው የካቶሊክ ዩኒቨርሲቲ ምክትል ዳይሬክተር የሆኑት በነገረ መለኮት አስተምሮ ጠበብት የሆኑና ገጣሚና ደራሲ የሆኑት አባ ጆዜ ቶሌንቲኖ የተባሉ ካህን እንደሚመሩት ለመረዳት የተቻለ ሲሆን እርሳቸው በዚሁ ሱባኤ ላይ ለተሳተፉ ለርዕሰ ሊቃነ ጳጳሳት ፍራንቼስኮና የቅዱስ ጴጥሮስ መንበር የበላይ የመስተዳደር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ያደረጉትን አስተንትኖ ሦስተኛውን ክፍል እንደሚከተለው እናቀርብላችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። መጠማታችንን እንዴት ልንገነዘብ እንችላለን? በውስጣችን ያለውን ጥማት ለይቶ ማወቅ በጣም ቀላል የሚባል ተግባር አይደለም። ይህንን ጉዳይ በመንፈሳዊ ሕይወት መርምረን የማንደርስበት ከሆነ እንጠፋለን። ይህንን ጥማታችንን ለመረዳትና ማህለቃችንን በሚገባ በማጥለቅ ስር እንዲይዝ ማድረግ የምንችለው በመንፈሳዊ ሕይወት ስር እንመራና መንፈሳዊ ሕይወት በመኖር የሕይወታችንን አካሄድ ጠልቀን ስንመረምር ብቻ ነው። ዝናምና በረዶ ከሰማይ ወርዶ ምድርን በማረስረስ እንድታበቅልና እንድታፈራ ለዘሪውም ዘር ለበላተኛውም እንጀራ እንድትሰጥ ሳያደርግ ወደ ላይ አይመለስም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ እንደ ተጠቀሰው እነዚህን ቃላት በመጠቀም ሕይወታችንን ማረስረስ ውጤታማ እንድትሆን ማድረግ ሕይወታችን ነፍስ እንድታበቅል ማድረግ ይገባናል። እነዚህ ቃላት እውነተኛ የሆነ ለውጥ እንድናመጣ ያደርጉናል። ነገር ግን ሕይወታችንን በነበረበት ቦታ እንደነበረ ካስቀመጥነው መንፈሳዊ ለውጥ ማምጣት አይቻልም። ሕይወታችን መንፈሳዊ ለውጥ እንድታመጣ መቀስቀስ ውጤታማ እንድትሆን የሚያደርጓትን ተግባራት በሙሉ ማከናወን ይገባናል። ዝናብ የዘነበበት መሬት እንዲሁ በከንቱ አይቀመጥም። ዝናብ የዘነበበት መሬት በድጋሚ ሕይወት መስጠት ይጀምራል። በተመሳሳይ መልኩ ሕይወታችንን በዚሁ መልኩ መመልከት ይኖርብናል። መሬት በጣም ደረቅ በሚሆንበት ወቅት ዝናብ ወደ ውስጥ ጠልቆ ለመግባት ይቸገራል። እኛም በተመሳሳይ መልኩ በጣም ተጠምተን ሊሆን ይችል ይሆናል። ነገር ግን ያንን ጥማችንን ላንገነዘብ እንችላለን። የአየር ንብረት ተንታኞች ወይም የሜትሮሎጂ ባለሙያዎች መሬት ምን ያህል መድረቁን ለይቶ አስልቶ የሚያሳይ መሳሪያ አላቸው። ይህንን ስሌት የሚያደርጉት ከዚህ ቀደም የነበረው የአየር ሁኔታን ከግምት ባስገባ መልኩ ነው። ይህም በተለያዩ ወቅቶች ይህ መሬት የነበረውን የተለያዩ የድርቀት ደረጃ ለይቶ በማውጣት ከዚህ የበለጠ ደርቆ የነበረ መሆኑን ወይም አለመሆኑን፣ ከዚህ በተሻለ መልኩ እርጥበት ኑሮት እንደነበረ ወይም እንዳልነበረው ካለው ነባራዊ የአየር ሁኔታ ጋር አጣምሮ በመመርመር ዝናብ ከዘነበ በኋላ የነበረውን ለውጥ በማየት ስለ መሬቱ ሁኔታ ትንታኔን ለመስጠት ይችላሉ። በዚህ ዘዴ በመጠቀም አንድ መሬት የነበረውን የድርቀት ደረጃ ትክክለኛ ሁኔታ ለመረዳት እንችላለን። ታዲያ በዚሁ መሠረት መንፈሳዊ ድርቀታችንን እንዴት መለካት እንችላለን? እያንዳንዳችን በውስጣችን ያለውን እድገት እንዴት ማወቅ እንችላለን? ሕይወታችን በድርቀት ውስጥ ይኑር አይኑር እንዴት መለየት እንችላለን? ሕይወታችን መካከለኛ ድርቀት ላይ መሆኗን ወይም አለመሆኗን እንዴት ለይተን ማወቅ እንችላለን? ሕይወታችን ከመጠን በላይ መድረቁንስ እንዴት ለመረዳት እንችላለን? እምነታችንን ከሚገባው በላይ በትምህርት ላይ የተመሰረተ ማድረግም አይገባም። ከስሜታችን በላይ በምክንያቶች ላይ መመስረት እንወዳለን። በዚህ ስሜታዊ በሆነ ዓለማችን ውስጥ በሐሳብ ውስጥ ተዘፍቆ ለመሸሸግ እንፈልጋለን። ራሳችንን ጠቅለል ባለመልኩ መመልከት አለብን እንጂ መፍራት መካድ ሳይሆን የሚኖርብን፣ ነገር ግን በብስለት ሕይወታችንን መንከባከብ ይገባናል። ምክንያቱም እግዚአብሔር እኛን የሚመለከተው በዚሁ መልኩ ስለሆነ ነው። ልክ ጠፍቶ እንደተገኘው ልጅ እግዚአብሔር በቅድሚያ በእቅፉ ሳያስገባን በፊት ገና ከሩቁ እንዳየን ሊፈርድብን አይቸኩልም። እግዚአብሔር እኛን ለማቀፍ የሚሮጥ አምላክ ነው እንጂ ሊፈርድብን የሚቸኩል አምላክ አይደለም። እግዚአብሔር እኛንና በዙሪያችን ያሉትን ሁሉ ይወዳል። የእኛ ጥማት ያለበትን ደረጃ ወይም ሁኔታ እንዴት ለይተን ማወቅ እንችላለን? እኛ የጥማችንን ሁኔታ ለመገምገም ስነ ጽሑፎችን መመልከት እኛን ሊረዳን እንደሚችል አምናለሁ። በጉዞአችን ላይ ብዙን ጊዜ ይህንን ጥያቄ የምጠይቃችሁ በዚሁ ምክንያት ነው። ከሁሉም ጊዜ ይልቅ አሁን በጣም የተጠማንበት ወቅት ላይ እንገኛለን። ይህንንም በመንፈሳዊ ዐይን ልንመለከተው ይገባል። መንፈሳዊ ሕይወት እየሰፋ የሚሄደው በአጠቃላይ በተፈጠሩ የተለያዩ ነገሮች ላይ ብቻ ተመርኩዘን ሊሆን ይገባል። መንፈሳዊ ሕይወት ምናባዊ በሆነ ነገሮች ላይ የተመረኮዘ አይደለም፣ ወይም ደግሞ ተንሳፎ የሚቀር እውነታ ብቻም አይደለም። መንፈሳዊ ሕይወት አስቀድሞ የተዋቀረ ወይም የተፈለሰፈ ነገርም አይደለም። መንፈሳዊ ሕይወት በእያንዳንዱ ርዕስ ጉዳይ ላይ ስር ነቀል በሆነ መልኩ ልዩነትን ማምጣት ይጠይቃል። መጠማታችን ይሰማናል ወይ? ስለ ጥማት በምናወራበት ወቅት አንድ ተጨባጭ ስለሆነ ነገር ነው እንጂ የምናወራው። ብዙን ጊዜ በሕይወታችን ውስጥ ስለሚገጥሙን ልብ ወለዳዊ ስለሆኑ ነገሮች አይደለም። ከአንድ ቁንጽል የሆነ ሐሳብ ሳይሆን ተጨባጭ የሆነ ተመክሮ ነው። እናም ሰውነታችን ያለውን ተጨባጭ ሁኔታ ማለትም በቅለቱና በክብደቱ፣ በአንድነትና በተቃራኒው፣ በስሜታችንና በተስፋ መቁረጥ ስሜት፣ በስሜታችንና በአንድነታችን ደስታን የሚከፋፍሉ ነገሮችን በተጨባጭ ለይቶ ማወቅ ያስፈልጋል። እነዚህ ነገሮች ጥማታችንን ይገልጹልናል። ጥማታችንን ለይተን እንድናገኝ ያደርጉናል። ነገር ግን እኛ መጠማታችንን መቀበል እንኳን በጣም የከፋ ችግር ሊፈጥር ይችል ይሆናል። ሁሉም ነገር የሌለ ይመስላል። ሁሉም ነገር ይመሳሰላል። እነዚህ ነገሮች ሁሉ ያሳስቱናል። እናም ምንድን ነው የጠማኝ? ማንን ነው የተጠማሁት? በማለት መጠየቅ እንጀምራለን። ምናልባትም በዕለታዊ ተግባሮቻችን ውስጥ ሰጥመን ሊሆን ይችል ይሆናል። ምናልባት መጠማታችንን በጥልቀት እንዳንገነዘብ ኀጢአቶቻችን ጋርደውን ይሆናል። አንዳንድ ጊዜ ደግሞ እኛ ልንረዳው የማንችለው የባዕድ አገር ቋንቋ ዐይነት በውስጣችን የሚፈጠር ስሜት ጥማችንን እንዳንረዳ አድርጎት ሊሆን ይችላል። በእርግጥ የመንፈሳዊ ሕይወት መመዘኛው በምንሰማው ነገር ላይ የተመሠረተ ነው። የተጠማው ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነጻ ወስዶ ይጠጣ፣ የዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ እንደ ተጠቀሰው። የሕይወትን ውሃ ለመቀበል ከሚጠበቁብን መስፈርቶች አንዱ መጠማታችንን በቅድሚያ መገንዘብ ነው። ለዚህም ነው እንግዲህ ለዚያ ጥማት ከሚጠጡት በላይ ጥማትን እንደ ሰው ጥልቅ ምኞት፣ ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መሥዋዕት የተጣራውን የሕይወት ውሃ ወንዝ አሳየኝ በማለት ያቀርባል። የዮሐንስ ራእይ ምዕራፍ 22 ቁጥር 1 ላይ እንደተጠቀሰው ይህ ከዙፋኑ የሚወጣው ውሃ በቤተ ክርስቲያን ምስጢራት ይመስላል። ጥማታችንን በሚገባ ለይተን ማወቅ የሚያስችለንን ዘዴ ተምረናል። አሁን ደግሞ ይህንን ጥማታችንን እንዴት ወደ ተግባር መተርጎም እንችላለን? ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ይህ ቀደም ሲል ያቀረብንላችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ ከቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የእርሳቸው የቅርብ የሥራ ተባባሪዎች ጋር በመሆን ይህንን የያዝነውን የአብይ ጾም ወቅት አስመልክተው በሮም ከተማ አቅራቢያ በሚገኘው አራቻ በሚባልበት ስፍራ በሚገኘው ዲቪና ማየስትሮ በተባለው የሱባኤ መስጫ ማዕከል ተገኝተው እያደረጉት በሚገኘው ሱባኤ ላይ አባ ጆዜ ቶሌንቲኖ የተባሉ ካህን በዮሐንስ ወንጌል በምዕራፍ 4 ከቁጥር 4 እስከ 23 ላይ በተጠቀሰው ኢየሱስ ከሳምራዊቷ ሴት ጋር በተገናኘበት ወቅት ውሃ ጠጭኝ ብሎ በጠየቀው ጥያቄ ዙሪያ ላይ ተመርኩዘው ያደረጉትን ስብከት ነበር። የዚህን ስብከት ቀጣይ ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን ሰላምን ለማውረድ ጸሎት እንዲደረግ ጥሪ ቀረበ። በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን ሰላም እንዲወርድ በማለት አርብ የካቲት 16 ቀን 2010 ዓመተ ምህረት መላው የክርስቲያን ማህበረሰብ በጸሎት እንዲተባበሩ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ጥሪ አቅርበዋል። በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን ሕዝብ ከረጅም ዓመታት ወዲህ በአገሮቻቸው የፖለቲካ አለመረጋጋት ምክንያት ስቃይ እንደሚደርስበት የሚታወቅ ነው። የኮንጎ ኪንሻሳ ካቶሊካዊ ብፁዓን ጳጳሳት ጉባኤ በአገሪቱ ሰላም እንዲወርድ የፖለቲካ ፓርቲዎችን ሲያደራድርና የበኩሉን ጥረት ሲያደርግ መቆየቱ ይታወቃል። ይሁንና በድርድሩ ወቅት የተደረሱት ስምምነቶች በመፍረሳቸው በተለያዩ የአገሪቱ ክፍሎች በንጹሐን ዜጎች በሕፃናትና በአዛውንቶች ላይ የሞትና የመቁሰል አደጋ እየደረሰ መሆኑ ታውቋል። ይህን ተከትሎ በኮንጎ ዴሞክራቲክ ሪፐብሊክ የተለያዩ አካባቢዎች ሰላማዊ ሰልፍ በሚወጡት ሰዎች ላይ ከመንግሥት ወታደሮች በሚወሰደው የኃይል እርምጃ በርካታ ሰዎች ተገለዋል፣ ቆስለዋል ወይም ከመኖሪያ ቤታቸው ተፈናቅለዋል። ቤተ ክርስቲያኖችም ተዘግተዋል፣ ካህናትም ታስረዋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ያቀረቡት የጸሎት ጥሪን ያስታውሱት የኪሳንጋኒ ሀገረ ስብከት ሊቀ ጳጳስና የኮንጎ ዴሞክራቲክ ሪፐብሊክ ጳጳሳት ጉባኤ ፕሬዚደንት ብፁዕ አቡነ ማርሴል ኡቴምቢ እንደገለጹት ከመላው የዓለም ምዕመናን የሚቀርብ የሰላም ጸሎት በአገራቸው ሰላምን ለማውረድ እንደሚያግዝ ያላቸውን እምነት ገልጸዋል። ሊቀ ጳጳሱ በንግግራቸው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለዓለም ሰላም ዘወትር እንደሚጸልዩ አስታውሰው በኮንጎ ዴሞክራቲክ ሪፐብሊክ በተለይም በምስራቅ የሀገሪቱ ክፍል እንደዚሁም በደቡብ ሱዳን በንጹሐን ዜጎች ላይ የደረሰውንና በመድረስ ላይ ያለውን የጦርነት ስቃይ በሚገባ እንደሚያውቁ ገልጸው የእግዚአብሔርን ምሕረት በጋራ ሆነን እንድንለምን ጠይቀዋል ብለዋል።
ክቡራንና ክቡራት አድማጮቻችን፣ ይህ እምነታችን ይህ ነው የተሰኘው ዘወትር ሐሙስ በዚህ ሰዓት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል ወደ እናንተ አድማጮቻችን የምናደርሰው ሳምንታዊ ዝግጅታችን ነው። በዛሬው ዕለት ዝግጅታችን የጥበብ መጀመሪያ በሚል አርዕስት በኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍራንቸስካውያን ማህበር ካህን በሆኑት ክቡር አባ ዳንኤል አሰፋ የተዘጋጀውን አስተምሮ በትረካ መልክ እናስደምጣችኋለን። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን ዝግጅታችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
Thank you.
የጥበብ መጀመሪያ።
ምን ነው ተከስክ ጥበቡ?
አለችልና
የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው ጥቅስ ነው የሚያስተክዘኝ።
አለ ጥበቡ።
በዚያ ለስማማም እንዳትለኝ ብቻ።
አረ በጭራሽ።
ታዲያ ምን እያሰብክ ነው?
ጥበብ የሚለው ቃል ተስማምቶኛል። መፍራት የሚለው ግን እንዲያው ያስፈራኛል።
መፍራት ሲባል መንቀጥቀጥ፣ መደናበር፣ መሸበር ማለት እንዳይመስልህ።
ታዲያ ምን ማለት ይሆን?
እንደዚያ ካሰብክማ መተከዝህም ሆነ መፍራትህ አያስደንቀኝም።
አለችልና
እግዚአብሔርን መፍራት ልዩ ምስጢር አለው እያልሽ ነው እንዴ?
በሚገባ ጥበቡ ልዩ ምስጢር አለው። እስቲ አንድ ታሪክ ላጫውትህ። በአንድ ከተማ የሚኖር አንድ ባለ ሀብት ነበር። አንድ ጊዜ ስለ ዘላለም ፍርድና ስለ ዘላለማዊ ቅጣት የሚያወሳ መጽሐፍ ሲነበብ ይሰማና እጅጉን ይደነግጣል። ከመረበሹም ብዛት ንብረቱን ሸጦ ወደ አንድ ገጠር ይሄዳል። እየጾመና እየጸለየ መኖር ይጀምራል። ነገር ግን ለብዙ ዓመታት በእንዲህ ሁኔታ ቆይቶም ፍራቻው፣ ድንጋጤው አልተው ይለዋል። ጸሎቱም እየሰለቸው ይሄዳል። ደስታም እንደራቀው ይቆያል። በጥርጣሬም ይዋጣል። ከዕለታት አንድ ቀን መንፈሳዊ ሰው ያገኘውና ለምን እንደተገዘ ይጠይቀዋል። እርሱም ታሪኩን በዝርዝር ይነግረዋል። ያም መንፈሳዊ ሰው እንዲህ ሲል ይመልሳል።
ድካም ሁሉ ያሳዝነኛል። ነገር ግን በሕይወት ምርጫ ላይ ሁለት ችግሮች አያለው። አንዱ በፍቅር ተነስቶ መድከምና ከፍራቻ የተነሳ መድከም ልዩ መሆኑን የተረዳህ አይመስለኝም። ፍራቻ ፍቅርን አይወልድም። ለዚህም ነው ጸሎት እየሰለቸ የመጣው። ፍራቻ ነጻ አያደርግም። ወንጌል ግን ስለ ነጻነት ነው የሚያወራው። በፍራቻ ማገልገልና በፍቅር ማገልገል የተለያዩ ነገሮች ናቸው። ሌላው ደግሞ ሽልማት ብቻ ፈልጎ እግዚአብሔርን ማገልገል የተቀጣሪን ወይም የጥቅም ፈላጊ መንፈስ እንደመላበስ ነው። ለመሆኑ እግዚአብሔርን ነው የምትፈልገው ወይንስ የምታገኘውን ጥቅም? ከሁሉም የሚበልጠው ሽልማት እግዚአብሔር ራሱ ነው ወይንስ በሩቅ ሆነ ከእርሱ የምታገኘውን ጥቅም ነው የምታስበው? እግዚአብሔር ካንተ ጋር መሆኑን ነው የምትመኘው ወይስ ትኩረት በሙሉ ስለ ራስ ጥቅም ብቻ ነው? አማኑኤልን ነው የምታስበው ወይስ ራስህን ብቻ ነው? ስለ ሌሎች መዳን ነው የምትጸልየው ወይስ ስለ ራስ ብቻ ነው?
ሰውየው ስለ እነኚህ ጥያቄዎች ምንም መልስ መስጠት አልቻለም። ነገር ግን በመገረም ፈዞ ቀረ። ትንሽ ቆይቶ
ታዲያ ጊዜን አባከንኩ ማለት ነው?
አለ መንፈሳዊውም ሰው።
ቁም ነገሩ አዲስ ብርሃን ማግኘትና ብርሃኑን መቀበሉ ላይ ነው። በጉዞ ላይ ሁሌም ቢሆን ተማሪ መሆንህን አስብ። ካለህበት ተነስተ ወዴት መሄድ እንደምትችል አስብ እንጂ ባለፈው ተጨንቀ፣ በባለፈው ነገር ተቆጭተ እስረኛ አትሁን። ውስጥህ በፍቅር ቢሞላ ለጥርጣሬ ቦታ አይኖረውም፣ ሰላምም ታገኛለ
አለው።
ጥበቡም በተመስጦ ካዳመጠ በኋላ
በእውነትም የሚገርም ታሪክ ነው የነገርሽኝ። ሆኖም እግዚአብሔር ባለ ግርማ እጅግ አስፈሪ መሆኑን መርሳት እንችላለን እንዴ?
አለ ጥበቡ።
እንደሱ ማለት አይደለም። የእግዚአብሔር ግርማና ኃይል እኛ ልናስበው ከምንችለው በላይ ነው። ለዚህም ቃላት የለንም። በፍጥሩም አእምሮ የሚደረስበት አይደለም። ሆኖም መደንበርና እግዚአብሔርን መፍራት ልዩ መሆኑን መገንዘብ ያሻል። የእስራኤል ሕዝብ ባህሩን በሚሻገርበት ወቅት የፈርዖን ሰራዊት ሲመጣባቸው ተሸበሩ። ዘጸአት ምዕራፍ 14 ቁጥር 10 ፈርዖንን ፈሩት እንጂ አልወደዱትም፣ ሸሹት። በአንጻሩ ያዳናቸውን እግዚአብሔር ፈሩ፣ ወደዱ፣ አከበሩ፣ በጌታ አመኑ። ዘጸአት ምዕራፍ 14 ቁጥር 31 ሌላው ድንቅ ነገር ግን የክርስቶስ መልካም ዜና ነው። በበረት የተወለደው ሕፃን አትፍሩ እያለ አይደለም እንዴ? መቼም ሕፃንን የሚፈራና የሚሸሽ ያለ አይመስለኝም። ይኸው ታላቁ የገና ምስጢር።
ታዲያ ኢዮብ እግዚአብሔርን ይፈራ ነበር ተብሎ ተጽፎ የለምን?
አለ ጥበቡ።
ትክክል፣
አለችልና
የኢዮብ ትልቅነት ቢመቸውም ባይመቸውም እግዚአብሔርን ማክበሩ ላይ ነው። የሰይጣንም ፈተናና ክስ እኮ ይህ ነበር። ማለትም ኢዮብ እግዚአብሔርን የሚፈራው ጥቅም ስላገኘ ብቻ ነው። ጥቅሙን ቢያጣ እግዚአብሔርን ይሰድባል። መጽሐፈ ኢዮብ ምዕራፍ 1 ቁጥር 9 ዳሩ ግን ኢዮብ ንብረትና ጤና ባጣበትም ወቅት እግዚአብሔርን አከበረ። በመጨረሻም እግዚአብሔር ኢዮብን ይደግፈዋል። የኢዮብን ወዳጆች ግን ይወቅሳቸዋል።
ታዲያ ጌታን የሚፈራ ማለት ጌታን የሚያከብርና የሚወድ ማለት ይሆን?
በማለት መለሰ ጥበቡ።
መውደድ ማክበርም ስለሆነ እንደዚያ ማለት የሚቻል ይመስለኛል። ስንቴ ነው አትፍራ አትፍሪ የሚለውን የእግዚአብሔር ቃል በመጽሐፍ ቅዱስ የምናነበው? እግዚአብሔር ሰዎችን ለዓላማው ሲጠራ ሰዎችም ፈርተው ይህ ተልእኮ ከባድ ነው እኔ አልችለውም ሲሉ አይዞህ አይዞሽ እኔ ካንተ ጋር ነኝ እኔ ካንቺ ጋር ነኝ ይላል። አለበለዚያ አባታችን ሆይ ብሎ መጸለይ ምን ትርጉም አለው? የልጅነት መንፈስ ተቀበልን ማለትስ? በፍጹም ፍቅር ውስጥ ፍርሃት የለም። እግዚአብሔር ፍቅር ነው ተብሎ እንደተጻፈው።
በማለት መለሰች ሊና።
እኔ እኮ ግን የሰጋሁት ሰው ፍርሃት አያስፈልግም ብሎ የባሰ ደፋር ይሆንና ከመስመር እንዳይወጣ ነው፣ አመጸኛም እንዳይሆን ነው።
በማለት መለሰ ጥበቡ።
ከፍራቻ ይልቅ እኮ ፍቅር ጥሩ መካሪ ታላቅም ገሪ ነው። መለኮታዊ ፍቅር ተአምር ይሰራል።
በማለት መለሰች ሊና።
አድማጮቻችን፣ ቀደም ሲል ያስደመጥናችሁ የጥበብ መጀመሪያ በሚል አርዕስት በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንሲስካውያን ማህበር ካህን በሆኑት ክቡር አባ ዳንኤል አሰፋ የተዘጋጀውን አስተምሮ ነበር። ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።